ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስትስ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁ የዛሬ ዕለተ ረቡዕ መጋቢት 14 2014 ዓ.ም ምሽት መሰናዶ ጀመረ።
ኢትዮጵያን ይቀጣል የሚል አይደለም። ምልከታዬ ኢትዮጵያን የሚረዳ የሚያገዝ ሁላችንም ልንደግፈው የሚገባ የሰኔክ አክት ነው።
በድርቅም ከጦርነት ከግጭት ጋርም ተያይዞ ብዙ አካባቢዎች ላይ ብዙ ሕዝብ ከፍተኛ ጉዳት ውስጥ እየገባ ነው ያለው እና ይህ ሁኔታ እንዲባባስ የሚያደርግ ጥያቄ ነው ያቀረቡት እና ይሄ በጣም አሳዛኝ ነው።
አስቀድማችሁ የሰማችኋቸው በደቡብ ካሮላይና የሕክምና ዩኒቨርሲቲ መምህርና ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዝዳንት የሆኑትን ዶክተር ሙልጌታ ገብረ እግዚአብሔርን ሲሆን ተከትሎ የሰማችኋቸው ደግሞ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ነው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምንና ዴሞክራሲን እንዲሰፍን ለማበረታታት በሚል ባቀረበው ኤስ 3199 በተሰኘው ረቂቅ ህግ ዙሪያ በምሽቱ አብይ ርዕሳችን ሆኖ ይደመጣል፣ ዘገባ አለን። በሌላ በኩል ደግሞ ባለፈው ሳምንት የእርዳታ ቁሳቁሶችን ጭነው ወደ ትግራይ ክልል ተንቀሳቅሰዋል የተባሉ ተሽከርካሪዎችን በተመለከተም ዘርዘር ያለ ዘገባ ይኖረናል። ሰላም ጤና ስጥልኝ፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ የምዘልቅ ይሆናል። ብርሃን ኃይሉም በፕሮዳክሽኑ ታግዘናለች፣ አብራናለች። አበባዮ ገበያው ደግሞ የዌብና ማህበራዊ ሚዲያ ፕሮዲሰራችን ናት። እንዲሁም የምሽቱ ዋና አዘጋጅ ጽዮን ግርማ፣ ድምፅና ምስል ቅንብር ደግሞ ሲሳይ አሸናፊና ግርማ ደገፋ አብረውናሉ። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እስከ ምሽቱ አራት ሰዓት ድረስ አብራችሁን ትዘልቁ ዘንድ እየጋበዝን ዝግጅቶቻችንን ከሬዲዮ ሞገድ በተጨማሪም ደግሞ በቪኦኤ አምሃሪክ የፌስቡክ ገጽና አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን የምሽቱን ዜናዎች እንሰማለን።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋናውና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ አየር መንገድ ስራ አስፈጻሚዎች ቡድን ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ባለባቸው የጤንነት እክል ምክንያት ባለፉት 6 ወራት በዩናይትድ ስቴትስ ሕክምናቸውን እየተከታተሉ መሆኑን በመግለጽ ከጡረታ ጊዜያቸው አስቀድሞ ለመገለል ያቀረቡትን ጥያቄ የአየር መንገዱ ቦርድ መቀበሉን ዛሬ ባወጣው መግለጫ አመለከተ። መግለጫው ስራ አስፈጻሚው ሙሉ ትኩረታቸውን በግል ጤንነታቸው ላይ ማድረግ ስለሚገባቸው ያለማቋረጥ የቅርብና ሙሉ ክትትል የሚሻውን የአየር መንገድ ስራ መስራት ይሳናቸዋል ብሏል። አቶ ተወልደ አቅርበውታል የተባለውም ይህንኑ የሚገልጽ ጥያቄ ዛሬ ረቡዕ መጋቢት 14 ባደረገው መደበኛ ስብሰባ የተመለከተው መሆኑን የገለጸው ቦርዱ አቶ ተወልደ ከጊዜያቸው አስቀድመው ጡረታ ለመውጣት ያቀረቡትን ጥያቄ የተቀበለው መሆኑን አስታውቋል። አቶ ተወልደ አየር መንገዱ ከ10 ዓመታት በላይ በማገልገል ለአየር መንገዱ ስኬት ከፍተኛ አስተዋጽኦ ማበርከታቸውንም ቦርዱ በመግለጫው አመልክቷል። አየር መንገዱ ከ1 ቢሊዮን ዶላር ወደ 4.5 ቢሊዮን ዶላር የተስፈነጠረ እድገት እንዲያመጣ፣ ከ33 አውሮፕላኖች ወደ 130 አውሮፕላኖች እንዲያድግ፣ ከ3 ሚሊዮን ወደ 12 ሚሊዮን መንገደኞች እንዲያድግ በማድረግ በኩል የበኩላቸውን ከፍተኛ የአመራር ብቃትና ስኬት ያሳያል ሲል መግለጫው አመልክቷል። ቦርዱና ከፍተኛ የማኔጅመንት አባላትና መላው አየር መንገድ ሰራተኞች አቶ ተወልደ ከገጠማቸው የጤንነት እክል እንዲያገግሙ በመመኘት ያላቸውን አክብሮት ይገልጻሉም ብሏል። ቦርዱ አዲሱን ስራ አስፈጻሚ በቅርብ ይፋ እንደሚያደርግ ያስታወቀ ሲሆን ከፍተኛ ብቃትና አገልግሎት የነበራቸው ከአቶ ተወልደ በፊት የቀድሞ የኢትዮጵያ አየር መንገድ ስራ አስኪያጅ የነበሩትን አቶ ግርማ ዋቄን የአየር መንገዱ ስራ አስፈጻሚዎች ቦርድ ሊቀመንበር አድርጎ በቅርቡ መሾሙን መግለጫው አመልክተዋል። አልሸባብ በሶማሊያ በከፍተኛ ጥበቃ ስር በሚገኘው አውሮፕላን ማረፊያ ላይ ጥቃት መፈጸሙን የሶማሊያ ፖሊስ ቃል አቀባይ አስታወቁ። ቃል አቀባዩ ለቪኦኤ ሶማልኛ ክፍል ጨምረው እንዳስታወቁት አጥቂዎቹ የተጋፈጧቸውን 2 የጸጥታ ሰራተኞች መግደላቸውንና 3 የፖሊስ አባላት መቁሰላቸውን ተናግረዋል። አልሸባብ ኃላፊነቱን የወሰደ ሲሆን በጥብቅ ጥበቃ ስር የነበረውን ተቋም ጥሶ መግባቱን አስታውቋል። አውሮፕላን ማረፊያው በሶማሊያ የአፍሪካ ህብረት ተልእኮን ጨምሮ በመቋዲሾ የሚገኙ በርካታ የውጭ ዲፕሎማቶች ያሉበት አካባቢ መሆኑ ተነግሯል። በስፍራው የነበሩ የአይን እማኞችና የጸጥታ ባለስልጣናት ለቪኦኤ የሶማሊኛው ክፍል እንደተናገሩት ጥቃቱ የተፈጸመው በአውሮፕላን ማረፊያው በስተሰሜን አቅጣጫ ለአየር ኃይሉ የጦር ሰፈር ቅርብ በሆነ ስፍራ ነው። ራሷን በሉዓላዊ አገርነት የሰየመችው ሶማሊላንድ ፕሬዝደንት አገራቸውን ታገኝ የሚሹትን ዕውቅና ሳያገኙ በዩናይትድ ስቴትስ የሚያደርጉትን ጉብኝት አጠናቀው መመለሳቸው ተነገረ። ፕሬዝደንቱ ግን ጉዟቸው የተሳካ መሆኑን ተናግረዋል። የሶማሊላንድ ፕሬዝደንት ሙሴ ቢሂ አብዲ ለቪኦኤ የሶማሊኛው ክፍል ሲናገሩ ለኛ ዋናውና አስፈልጊው ነገር ከሰዎች ጋር እንደ ሶማሌ አካል ሆነን ሳይሆን እንደ ነጻና ሉዓላዊ አገር ሆነን ዕውቅና እንዲሰጡን መነጋገራችን ነው ብለዋል። ከመጋቢት 4 ጀምሮ ወደ ዋሽንግተን የመጡት የሶማሊላንድ ፕሬዝደንት ባለፈው ሳምንት መጨረሻ ወደ አገራቸው እስኪመለሱ ድረስ አገራቸው ዕውቅና እንድታገኝ ለማግባባት ከዩናይትድ ስቴትስ ባለስልጣናት፣ ከተባበሩት መንግስታት ድርጅት ኃላፊዎች፣ ከአግባቢዎችና የሲቪል ማህበረሰብ አባላት መሪዎች ጋር መነጋገራቸውን ገልጸዋል። ዋይት ሃውስና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንድነቷ ለተጠበቀች ሶማሊያ ያላቸውን ቁርጠኝነት ገልጸው ይሁን እንጂ ከሶማሊላንድ ጋር ጠንካራ ግንኙነት መመስረት የሚሹ መሆናቸው አስታውቀዋል። በሞዛምቢክ ሰሜናዊ ግዛት በነዳጅ በበለጸገችው ካቦ ደልጋዶ ክፍለ ግዛት በተነሳው ግጭት ካለፈው ዓመት ጀምሮ በአስር ሺዎች የሚቆጠሩ ሰዎች ለስደት መዳረጋቸው ተነገረ። ግጭቱ የተነሳው ከአንድ ዓመት በፊት በአካባቢው መንቀሳቀስ የጀመሩት ጂሃዲስቶች በሚያደርሷቸው ጥቃቶች መሆኑ ተነግሯል። የተባበሩት መንግስታት ድርጅት ትናንት ባወጣው መግለጫ ደግሞ መንግስታዊ ያልሆኑ ታጣቂዎች በሚያደርሷቸው ተመሳሳይ ጥቃቶች ካለፈው ጥር ወር አንስቶ እስከ መጋቢት አጋማሽ ድረስ ወደ 30 ሺህ የሚጠጉ ሰላማዊ ሰዎች መፈናቀላቸውን አስታውቋል። የአመስ ጥቃቱ ከተጀመረበት እንደ አውሮፓ አቆጣጠር ከ2017 ጀምሮ ወደ 735 ሚሊዮን ሰዎች መፈናቀላቸውንና አብዛኞቹ አስቸኳይ እርዳታ የሚሹ መሆኑን ያመለከተው መግለጫው ተፈናቃዮችን ለመንከባከብ ትልቅ የገንዘብ እጥረት መኖሩን አመልክቷል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን እንደገለጸው ከሚያስፈልገው 36 ሚሊዮን ዶላር ውስጥ እስካሁን የተገኘው 11 ከመቶ ብቻ መሆኑን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ፕሬዚደንት ባይደን ዛሬ ረቡዕ ከኔቶ አባል አገራትና ከአውሮፓውያኑ አጋሮቻቸው ጋር በዩክሬን ጉዳይ ለመምከር ወደ ብራስልስ እያቀኑ ሲሆን ዩክሬንን በወረረችው ሩሲያ ላይ ተጨማሪ ማዕቀቦችን ይፋ ያደርጋሉ ተብሎ ይጠበቃል። ዝርዝሩን ቆንጂት ታየ ታሰማናለች።
የዋይት ሃውስ የብሔራዊ ጸጥታ አማካሪ ጄክ ሰሊቨን ባይደን ከአጋሮቻችን ጋር ሆነው ያሉትን ማዕቀቦች የበለጠ በማጥበቅና በተጣሉት ማዕቀቦችም ላይ ጠንካራ አፈጻጸም መኖሩ እንዲረጋገጥ የሚያደርጉ መሆኑን የፕሬዝደንቱን ጉዞ አስመልክተው በሰጡት መግለጫ አስታውቀዋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪም ነገ ሐሙስ በኔቶ ጉባኤ ላይ ንግግር ያደርጋሉ ተብሏል። ምዕራባውያኑ መሪዎች በሩሲያ ላይ ተጨማሪ ማዕቀብ እንደሚጥሉና ለሀገራችን ተጨማሪ እርዳታ እንደሚያደርጉ እንጠብቃለን ብለዋል። ሩሲያ ዩክሬንን ከወረረች ወዲህ የዩክሬን ኃይሎች ለመጀመሪያ ጊዜ የሩሲያን ኃይሎች መልሰው ማጥቃት መጀመራቸውና አንዳንድ የተወሰኑ ቦታዎቻቸውንም ማስመለስ መቻላቸው እየተዘገበ ነው። የዩክሬን የመከላከያ ሚኒስቴር ትናንት ማክሰኞ የዩክሬን ጦር የዋና ከተማይቱ ኪየቭ ክፍለ ከተማ የሆነችውን ማካሪቭን በከባድ ውጊያ መልሶ መቆጣጠሩን አስታውቀዋል። የዩናይትድ ስቴትስ ባለስልጣናት ዩክሬን ስለያዘችው ስለዚህ ጥረት ከመናገር እየተቆጠቡ ሲሆን፣ በአንዳንዶቹ የዩክሬን አካባቢዎች ሁኔታው በፍጥነት እየተቀየረ ይመስላል ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ጃን ከርቢ ትናንት ማክሰኞ ለጋዜጠኞች ሲናገሩ አሁን ዩክሬናውያኑ መልሰው ወደ ማጥቃት እያመሩ መሆናቸውን እየተመለከትን ነው ብለዋል። አሁን አንዳንድ ቦታዎችን ለማስመለስ በተለይ በደቡብ በኩል በከረሰን አቅራቢያ ሙከራ ሲያደርጉ እየተመለከትን ነው ብለዋል። ሌሎች የዩናይትድ ስቴትስ ባለስልጣናት ደግሞ ከዚህም ገፋ ያለ አስተያየት ነው የሰጡት። የዋይት ሃውስ የብሔራዊ ጸጥታ አማካሪው ጄክ ሰሊቫን ለጋዜጠኞች ሲናገሩ ሩሲያ እስካሁን ያሳየችው ያልተሳካላት መሆኑን ነው ብለዋል። ሩሲያውያኑ የፈለጉትን ከተማ ቢወስዱ፣ የተፈለገውን ተጨማሪ አካባቢን ቢቆጣጠሩ የዩክሬንን ህዝብ ለማንበርከክ ያስቀመጡትን የመጨረሻ ግባቸውን መቼም ቢሆን ሊያሳኩት አይችሉም። ጠንካሮቹ ዩክሬኖች አልተበገሩም፣ መልሰው እየተዋጉ ነው ብለዋል። ሩሲያ የመከላከያ ሚኒስቴር በበኩሉ በእንግሊዝኛ በሚያሰራጨው መልእክቱ የሩሲያ ኃይሎች ብዙ ዩክሬናውያን ሸሽተው በወጡባቸው ደቡባዊ ዩክሬን አካባቢዎች ስኬት እንዳገኙ በመዘርዘር አድናቆቱን ገልጿል። የዩናይትድ ስቴትስ የመረጃ ምንጮች በበኩላቸው የሩሲያ ጦር የነዳጅ የምግብና አቅጣጫና ኢላማ በትክክል የሚያሳዩ መሳሪያዎች እጥረት እየገጠመው መሆኑን ያመለክታሉ።
ዩናይትድ ስቴትስ ውስጥ በኒው ኦርሊንስ እና አካባቢው ላይ ትናንት ማክሰኞ በደረሰው ትልቅ የአውሎ ንፋስ ወጀብ የንብረት ውድመት ሲያደርስ የኤሌክትሪክ ኃይል መቆራረጡ ተነግሯል። ውድመቱ የደረሰው ከ17 ዓመት በፊት በደረሰው የካትሪና ወይም ሄሪከን ካትሪና ከፍተኛ ጉዳት የደረሰበት አካባቢ ላይ መሆኑም ተመልክቷል። ባለስልጣናቱ በጉዳቱ አንድ ሰው መሞቱን ሲገልጹ በርካቶች መቁሰላቸውን አስታውቀዋል። በሺዎች የሚቆጠሩ ቤቶችና የንግድ ተቋማት የፈራረሱ ሲሆን በኒው ኦርሊንስ አካባቢ የኤሌክትሪክ ኃይል መቋረጡ ተነግሯል። በሌላም በኩል ባለፈው ሰኞ በቴክዛስ ግዛት ደቡባዊ አካባቢዎች በደረሰው ተመሳሳይ መጠነ ሰፊ ጉዳት አንድ ሰው መሞቱና በርካቶች መቁሰላቸው ተገልጿል። የቴክሳስ ገዢ ግሬግ አቦት በአውሎ ንፋሱ በተመቱ 16 ቀበሌዎች የአደጋ ጊዜ አዋጅ ማውጣታቸው ተነግረዋል። የኤፍቢአይ ዳይሬክተር ክሪስቶፈር ሬይ ሩሲያ በዩናይትድ ስቴትስ መሰረተ ልማቶች ያነጣጠረ የሳይበር ጥቃት ልታካሄድ መቻሏ አሳስቦናል ሲሉ ተናገሩ። ሬይ ይህን የተናገሩት ፕሬዚደንት ባይደን ትናንት ማክሰኞ በሚቺጋን ክፍለ ግዛት ዴትሮይት የኢኮኖሚክ ክለብ ላይ ለንግድ ባለሀብቶች የተናገሩትን በማስተጋባት ነው። እንዲህ አሉ ሬይ።
And today, of course, with the ongoing conflict raging in Ukraine, we're particularly focused on the destructive
ዛሬ በርግጥ ዩክሬንን እያመሰካለው ግጭት ጋር ትኩረታችንን በተለይ በሩሲያ የደህንነት ተቋማትና እነሱ በሚከላከሏቸውና በሚደግፏቸው የሳይበር ወንጀለኞች ቡድኖች አማካኝነት በተደቀነው የሳይበር ጥቃት ስጋት ላይ አድርገናል። ከዩክሬናውያን ጋር በውጭ ካሉ ከሌሎች አጋሮቻችን እንዲሁም ከግሉ ዘርፍና ተባባሪዎቻችን ጋር ሆነን እየሰራንበት ነው።
ፕሬዚደንት ጆ ባይደን ባለፈው ሰኞ ለዩናይትድ ስቴትስ የንግድ ማህበረሰብ አባላት ከደህንነት ተቋማት የወጣውን መረጃ መሰረት በማድረግ የዲጂታል ቢሮዎቻቸው ዝግና የተቆለፉ መሆናቸውን እንዲያረጋግጡ አሳስበዋል። የፌዴራል መንግስት በዩናይትድ ስቴትስ የሚገኙ የንግድ ድርጅቶችን ከሩሲያ ኢንተርኔት ቀበኞች እንዲጠበቁ ያስጠነቀቀው የዩክሬንን ወረራ ከመጀመሩ በፊት መሆኑ ተመልክቷል። የኤፍቢአይ ዳይሬክተሩ በትናንቱ መግለጫቸው ይህ ጉዳይ ያሳሰበን ሩሲያውያኑ እንዴት እንደሚሰሩ ከምናውቅበት የረጅም ጊዜ ልምዳችን ተነስተን አይደለም፣ ይልቁንም የተለየ ምርመራና ክትትል በማድረግ ከደረስንበት ግኝት በመነሳት ነው ብለዋል። በዚህ ሳምንት ብራስልስ በሚደረገው የኔቶ ስብሰባ ተሳታፊ የሆኑ የአውሮፓ መሪዎች ተጨማሪና ጠንካራ ማዕቀብ እንዲወስዱ ግፊት ለማድረግ በዩክሬን የሚካሄደው የሩሲያ ወረራን የሚቃወሙ ሰዎች በብራስልስ ተሰብስበዋል። መሪዎቹ በሚሰበሰቡበትና ከፕሬዝደንት ባይደን ጋር በሚገናኙበት በአውሮፓ ኮሚሽን ዋና ጽህፈት ቤትና በአውሮፓ ምክር ቤት ህንጻ ፊት የተሰባሰቡት ተቃዋሚዎቹ ትናንት ማክሰኞ ለዩክሬን ሰላም በመመኘት ትልቅ ሻማ አብርተዋል። ከሰልፉ አስተባባሪ አንዱ የሆኑት ፓስካል አቫዝ እንዲህ ብለዋል።
We're here tonight in the heart of Europe to send European leaders.
ዛሬ ምሽት የአውሮፓ ምብርት በሆነችው በዚህ ስፍራ የተገኘነው የአውሮፓ መሪዎች ግልጽ መልእክት ለማስተላለፍ ነው። የፑቲንን ነዳጅ መጠቀም አቁሙ። በየቀኑ ወደ 250 ሚሊዮን ዩሮ በቀጥታ ፑቲን ለጦርነት እንዲጠቀምበት እንልካለን። በማሪፖልና በየቦታው ያለ የዩክሬን ህዝብ በከፍተኛ ስቃይ ውስጥ ነው። ግዜው ያመለጠን ነው። የአውሮፓ መሪዎች በዚህ ሳምንት አሁኑኑ እርምጃ እንዲወስዱ እንፈልጋለን።
አዋዝ ወደ ሩሲያ የሚጎርፈው ገንዘብ መቆም አለበት፣ የሚጣለውን ማዕቀብ ሊጨመር ይገባል ብለዋል። ተቃዋሚዎቹ በነገው ዕለት በብራስልስ ከሚሰበሰቡት መሪዎች ጋር ፊት ለፊት ስለመገናኘታቸው የተገለጸ ነገር የለም። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። ዝግጅቶቻችንን በሬዲዮ መንገድ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪ ዌስት ላይ ልታዳመጣችሁ ትችላላችሁ። እንዲሁም የሬዲዮ በቴሌቪዥን መሰናዶቻችንን አምሃሪክ ዶት ቪኦኤኒውስ ዶት ኮም ድረ ገጻችን ላይ እና አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን ለምሽቱ አብይ ወዳደረግነው ዘገባ እንሻገራለን። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዴሞክራሲ እንዲሰፍን ለማበረታታት በሚል ርዕስ በኮሚቴው ሊቀመንበር ሴናተር ሮበርት ሜንዴዝ በቀረበው ኤስ 3199 በተሰኘው ረቂቅ ሕግ ዙሪያ ምስክሮችን ለማሰማት ዛሬ ቀነ ቀጠሮ ተይዞ ነበረ። ሆኖም የኢትዮጵያ መንግስት በኢትዮጵያ ያሉትን ችግሮች ለመፍታት አሜሪካና ኢትዮጵያ በተሻለ መግባባት እየሰሩ ባሉበት በአሁኑ ሰዓት ረቂቅ ሕጉ ለውይይት መቅረቡ ጥረቱን የሚያደናቅፍና የሁለቱን ሀገራቶች ግንኙነት እንደሚጎዳ ሲገልጽ፣ ጉዳዩን የሚከታተሉ ሌሎች አካላት ደግሞ ህጉ ቢጸድቅ ኢትዮጵያ ወደ ተሻለ ሰላምና ዴሞክራሲ እንድትሄድ የሚገፋፋ ነው በማለት ድጋፋቸውን ገልጸዋል። ስመኝሽ የቆየ ዝርዝር አላት።
በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር በሆኑት ሴናተር ሮበርት ሜንዴዝ እንደ አውሮፓውያን አቆጣጠር ባለፈው ዓመት ህዳር ወር ላይ የቀረበውና በሴናተር ጄምስ ሩሽ እና ሴናተር ክሪስ ኩንስ የተደገፈው በኢትዮጵያ ሰላምና ዲሞክራሲ ለማበረታታት በሚል ርዕስ ቀርቦ ለዛሬ ምስክሮችን ለመስማት ቀነ ቀጠሮ የተያዘለት ኤስ 3199 ረቂቅ ህግ ኢትዮጵያ ችግሮቿን ለመፍታት እየተንቀሳቀሰች ባለችበት ወቅት መቅረቡ አግባብ አይደለም በማለት ረቂቅ ህጉ እንዲነሳ መጠየቃቸውን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ለአሜሪካ ድምጽ ተናግረዋል።
አሜሪካ ችግሩ እንዲፈታ በአስተዳደር ደረጃ ከኢትዮጵያ ጋር መግባባት ላይ ተደርሶ፣ አስተዳደር ስል የአሜሪካ የውጭ ጉዳይ መስሪያ ቤት የዋይት ሃውስ ከኢትዮጵያ መንግስት ከፍተኛ ኃላፊዎች ጋር ማለትም ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትራችን ጋር በጋራ በቀጥታ ንግግር በማድረግም ሆነ እንደገና ልዩ መልእክተኛ በፊት የነበሩትን በመቀየር የተሻለ ግንኙነት ለመፍጠር ጥረት እየተደረገ ነው። የተሻለ መግባባትም ተፈጥሯል። በእኛም ደረጃ እዚህ ካለው የውጭ ጉዳይ መስሪያ ቤት ጋር የተሻለ መግባባት ይዘን እየሰራን ባለንበት ሰዓት ነው እንግዲህ ከውጭው ወይም የአሜሪካው ሃውስ ኦፍ ሪፕሬዘንታቲቭ ኤችአር 6600 የሚባል ዛሬ ደግሞ በሴኔቱ የውጭ ግንኙነት ኮሚቴ ደረጃ ቀርቦ ይታያል የተባለው ኤስ 3199 እየሄደ ያለው እና እነዚህ ሁለት ረቂቅ ህጎች የኢትዮጵያና የአሜሪካን ግንኙነት በጣም የሚጎዱ በኢትዮጵያ የውስጥ ጉዳይ ላይ እንደ አጋር የአሜሪካ አስተዳደር ከኛ ጋር በተግባቦት ለመፍታት እየሰራ ያለውን ጥረት የሚያደናቅፉ ስለሆነም ከራሳቸው አስተዳደር ጋር ከያዘው አቋም ጋር የሚጋጩ ጭምር ስለሆነ እነዚህ እንዲቆሙ እንዲቀሩ የሚጠይቅ ጥያቄ ነው ያቀረብ ነው።
በደቡብ ካሮላይና የሕክምና ዩኒቨርሲቲ መምህርና ጸጥታና ፍትህ ለትግራይ በተሰኘው ተቋም ምክትል ፕሬዚዳንት የሆኑት ዶክተር ሙሉጌታ ገብረ እግዚአብሔር በበኩላቸው
ኢትዮጵያን አይ ቲንክ ሊረዳ ሊያግዝ ለውይይት ተሰናድቶ እየቀረበ ያለ የሴኔት አክት ነው ብዬ ነው የማየው። ምክንያቱም ጽሁፎቹ ላይ ስትገቢ እያንዳንዱ ማለት ነው ሲቪል ሶሳይቲ ኢትዮጵያ ውስጥ እንዲስፋፋ የፖለቲካ ስፔስ የምንለው ትንሽ ከፈትፈት እንዲል ኦል ኢንክሉሲቭ የሆነ ናሽናል ዳያሎግ እንዲኖር እና ይህ ነው እዛ ያለው ለምሳሌ ጦርነቱ እንዲያቆም፣ የጥላቻ ንግግር እንዲቆም፣ ዲስኢንፎርሜሽን ውሸት፣ መታለል፣ ድሲት ይህ ሁሉ እንዲቆም የሚያበረታታና የሚገፋፋ ነው እና እኔ ኢትዮጵያን ይቀጣል የሚል አይደለም ምልከታዬ። ኢትዮጵያን የሚረዳ የሚያግዝ ሁላችንም ልንደግፈው የሚገባ የሴኔት አክት ነው።
ዶክተር ሙሉጌታ አክለው ኢትዮጵያ የራሷን የውስጥ ችግሮች በራሷ መፍታት ቢኖርባትም መንግስት ግን ይህን ማድረግ ባለመቻሉ የዩናይትድ ስቴትስ የህግ አውጪና መወሰኛ ምክር ቤት እየቀረቡ ያሉት ኤችአር 6600 እና ኤስ 3199 አይነት ተመሳሳይ ረቂቅ ህጎች እንዳስገዳጅ ሁኔታ መቅረብ አለባቸውም ይላሉ።
ሁለት ዓመት ሊሆነው ትንሽ እየቀረው ነው። 16 ወራት አልፎታል። ለምሳሌ በትግራይ ያለው ጦርነት ብዙ ኃይሎችን ያስገባ ጦርነት ነው። እሱ እንዴት ይቁም? በየአካባቢው የምናያቸው ግጭቶች በቤንሻንጉል ጉሙዝ በዩ፣ በአፋር በዩ፣ በአማራ ክልል በዩ፣ በኦስቴርን ኦሮሚያ በዩ፣ ይህ ሁሉ ግጭት እንዴት ሆኖ ይቁም? እንዴት አድርጎ ሰው መተንፈሻ አግኝቶ ወደ ስራው ይግባ የሚለው ጥያቄ ነው ሊመልስ ይሞክረው እና ለዛ የሚሆን የተመቻቸ ሁኔታ እንዲፈጠር የአሜሪካ መንግስት አስገዳጅ የሆኑ ህጎችን እያወጣ ነው እና አይ ቲንክ የኢትዮጵያ ህዝብ ይህን ሲያየው ይህን ሲመለከተው በጥሩ ጎኑ ቢያየው እና የኢትዮጵያ ህዝብ ራሱ ሊያደርገው የሚገባው የነበረውን ስራ ለማቀላጠፍና ወደፊት ለመውሰድ የመጣ ህግ ነው ብሎ ቢደግፈው ጥሩ ይመስለኛል።
ዩናይትድ ስቴትስ በኢትዮጵያ ያሉት ግጭቶች እንዲቆሙ ጫና ለማሳደር ኢትዮጵያ ከአፍሪካ እድገት እድል ድንጋጌ ወይም አጎአ በጊዜያዊነት እንድትታገድ ማድረጓን ተከትሎ ኢትዮጵያ በእገዳው ላይ ተቀምጠው የነበሩ በእስር ላይ ያሉ ሰዎች እንዲፈቱ፣ አስቸኳይ ጊዜ አዋጁ እንዲነሳና ሌሎች ተያያዥ መስፈርቶችን በራስ ተነሳሽነት እያሟላች መሆኑንና የአጎአ እግድ እንዲነሳ ከአሜሪካ ጋር እየሰሩ እንደሆነ የሚገልጹት አምባሳደር ፍጹም በኢትዮጵያ ላይ ተጨማሪ ማዕቀብና ጫና ማሳደር ተገቢ ያለመሆኑን በመግለጽ ሁኔታው በድጋሚ እንዲታይ ጥያቄ ማቅረባቸውን ገልጸዋል።
ያሉ ችግሮችን ለመፍታት የወሰዳቸው እርምጃዎች ስላመናባቸው ጭምር ያደረጋቸው ናቸው። ስለሆነም ተጨማሪ ጫና በኢትዮጵያ ሕዝብ ላይ ማድረግ በጣም ያሳዝን ነው። ኢትዮጵያ ውስጥ እየተፈጠረ ያለውን ከጦርነቱ ጋር ያለውን የተጎሳቆለውን ሕብረተሰብ መልሰው ወደ ተሻለ ህይወት እንዲኖር ለማድረግ የምንሰራውን ብድርና እርዳታ የማሰባሰቡ ነው የሚሆን። በራሳችን ገቢ የተሻለ ተሰብስበን ከልማቱ ህዝቡን ለመደገፍ የሚደረገውን ጥረት ይህ ነገር እንዳይሻሻል ቸርማን መንደዝ በውስጥ የመጣው ችግር እንዲባባስ ኃላፊነት ይወስዳሉ ብዬ አላስብም። በድርቅም ከጦርነት ከግጭት ጋርም ተያይዞም ብዙ አካባቢዎች ላይ ብዙ ህዝብ ከፍተኛ ጉዳት ውስጥ እየገባ ነው ያለው እና ይህ ሁኔታ እንዲባባስ የሚያደርግ ጥያቄ ነው ያቀረቡት እና ይሄ በጣም አሳዛኝ ነው። ስለሆነም ይህ ነገር እንደገና እንዲያጤኑት ጥያቄያችንን አቅርበን በድጋሚ እንዲታይ አሳስበናል። ያን እየተከታተል ነው እንገኛለን።
በዛሬው ዕለት በዩናይትድ ስቴትስ ህግ መወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ እንዲታይና የምስክሮች አስተያየት እንዲደመጥ ቀጠሮ ተይዞለት በነበረው ሂደት ዙሪያ ተጨማሪ መረጃዎችን እያሰባሰብን ሲሆን በጉዳዩ ላይ ያለውን መረጃ ሰፋ ባለ ሁኔታ ይዘን የምንመለስ መሆኑን እንገልጻለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
እየተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁን የረቡዕ መጋቢት 14 2014 ዓ.ም የአማርኛ መሰናዶ ነው። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት የእርዳታ ቁሳቁሶችን ጭነው ወደ ትግራይ ክልል ተንቀሳቅሰዋል የተባሉ ተሽከርካሪዎች በጸጥታ ችግር ምክንያት ከመንገድ መመለሳቸውን የኢትዮጵያ መንግስት አስታወቀ። የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ተሽከርካሪዎቹ የህወሓት ታጣቂዎች የአባላ መስመርን ዘግተው በከፈቱት ተኩስ ምክንያት ጉዟቸውን አቋርጠው መመለሳቸውን ተናግረዋል። በአንጻሩ የትግራይ ክልል በውጭ ግንኙነት ቢሮ አስተባባሪ መሆናቸውን የሚናገሩትና በካናዳ የሚገኙት አቶ ዮሐንስ አብርሃ ወደ ትግራይ የተንቀሳቀሱ የእርዳታ ቁሳቁሶችን የጫኑ ተሽከርካሪዎች እንደሌሉ ለአሜሪካ ድምጽ ተናግረዋል። ዶክተር ለገሰ ጉዞ ጀምረው የተመለሱት ተሽከርካሪዎች የትኛው ድርጅት እንደሆኑ ባይገልጹም የዓለም ምግብ ፕሮግራም ተሽከርካሪዎች በጸጥታ ስጋት ምክንያት ከሰመራ እንዳልተነሱ ተቋሙ ለአሜሪካ ድምጽ ገልጿል። ኬኔዲ አባተ ዝርዝሩን ያሰማናል።
የኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው መግለጫ መጋቢት 8 2014 ዓ.ም ምግብ ነክ ቁሳቁሶችን የጫኑ 20 የጭነት ተሽከርካሪዎችና ነዳጅ የጫኑ 3 ተሽከርካሪዎች ከሰመራ ወደ መቀሌ መንቀሳቀስ መጀመራቸውን መግለጹ ይታወሳል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉም ይህን በማስመልከት ለቪኦኤ በሰጡት ገለጻ ለረጅም ጊዜ እርዳታ ወደ ትግራይ እንዳይገባ በመክንያትነት የሚጠቀሰውና ህወሓት በአፋር ክልል ከፈተ የተባለው ጥቃት ባይቆምም የእርዳታ ቁሳቁሶችን የጫኑ ተሽከርካሪዎች ጉዞ ጀምረዋል ሲሉ አረጋግጠው ነበር። አሁን ላይ ታዲያ የጭነት ተሽከርካሪዎቹ መጓዝ አለመቻላቸው ታውቋል። ለዚህ ምክንያቱን የጠየቅናቸው ዶክተር ለገሰ ተከታዩን ምላሽ ሰጥተዋል።
እየሄደ አይደለም። በዞን 2 በኩል 4-5 ወረዳዎች በወራሪው ኃይል በመያዛቸው በተለይም ደግሞ እርዳታው የሚያልፍበት የአባላ ኮሪደር ሙሉ በሙሉ እነሱ ስለተቆጣጠሩት እርዳታው መንቀሳቀስ አልቻለም። ባለፈው የአፋር ልዩ ኃይልና ሚሊሻ በዛ አካባቢ ያሉትን ከፍተኛ ጉዳት አደርሶባቸው ስለነበረ በአንጻራዊነት ተረጋግቶ ነበር። በኋላ በዚህም ምክንያት ያው እርዳታው እንዲሄድ መኪኖቹ ተንቀሳቅሰው በኋላ እንደገና ከተለያዩ ቦታዎች ተጠራርቶ ተኩስ በአካባቢው ላይ ስለከፈቱና ውጊያው እየተካሄደ በመሆኑ ሊመለሱ ይችላል ማለት ነው። ነዳጅና የእርዳታ እህል የጫኑ መኪኖች
የኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በሰጡን ማብራሪያ ጉዞ ጀምረው የተመለሱት የየትኛው ድርጅት የጭነት መኪኖች እንደሆኑ ባይገልጹም በኢትዮጵያ የዓለም ምግብ ፕሮግራም የሚሰሩ አንድ ቃል አቀባይ ለአሜሪካ ድምጽ ሲናገሩ ምግብና ነዳጅ የጫኑ የድርጅቱ መኪናዎች ገና ከሰመራ ወደ መቀሌ አለመንቀሳቀሳቸውን ገልጸዋል። መኪናዎቹ ወደ መቀሌ ጉዞ እንዲጀምሩ ከደህንነት አንጻር ሁኔታው አስተማማኝ አይደለም በማለት ያስረዱት ቃል አቀባዩ አስተማማኝ ያልሆነው በምን ምክንያት እንደሆነ ተጠይቀው ሁኔታው የተወሳሰበ መሆኑን በመግለጽ ጠቅለል ያለ ምላሽ ሰጥተዋል። ቅድሚያ ጉዳያችን ሰብአዊ አቅርቦት የጫኑ ተሽከርካሪዎች ደህንነታቸው በተጠበቀና አስተማማኝ በሆነ ሁኔታ መጓዛቸው ነው ያሉት ቃል አቀባዩ ለዚህም ከፌደራልና ከክልል ባለስልጣናት እንዲሁም ከየአካባቢው ማህበረሰብ ጋር በቅርበት እየሰሩ መሆናቸውን አስታውቀዋል። በህዋት ባለስልጣናትም በኩል እንዲሁ የርዳታ ቁሳቁስና ነዳጅ የጫኑ መኪኖች ከሰመራ አልተነሱም የሚል አቤቱታ ቀርቧል። ይህን ጉዳይ በማንሳት የጠየቅናቸው ዶክተር ለገሰ አቤቱታውን አስተባብለዋል። ከሰመራም አልተነሳም ጉዞ ጀምሯል ለሚባለው ውሸት ነው የሚል ሐሳብ ያነሳሉ ከትግራይ በኩል።
አይተነስተዋል እነሱማ እርዳታው ከወደዛ እንዲሄድ አይፈልጉም እኮ። እርዳታው ወደዛ አካባቢ ከሄደ በዓለም አቀፍ ደረጃ የኢትዮጵያ መንግስት ላይ ጫና የማሳረፍ አቅማቸው ይቀንሳል። ስለዚህ የኢትዮጵያ መንግስት መንገዶቹን ዘግቷል፣ እርዳታ በአካባቢ አልደረሰም፣ ህዝቡ እየተራበ ነው ብሎ ለመጮህ ስለሚመቻቸው እና ይህንኑ ዓላማ አድርጎ ስለሚሰሩ መንገዱን ሙሉ በሙሉ ዘግቶታል እና እርዳታ እንዲመጣ ከፈለጉ እኮ አፋር ከያዟቸው ወረዳዎች ሙሉ በሙሉ ለቆ መውጣት ነው። ለቆ ወጥቶ መንገዱን ነፃ ማድረግ ነው። መንገዱ ነፃ ከሆነ ኢትዮጵያ መከላከያ ሰራዊት በዛ የለም፣ ሌላ ኃይል የለም ሄዶ ውጊያ የሚፈጽም እና እርዳታው ወደዛ አካባቢ እንዳይሄድ ስለሚፈለግ ነው እንዲህ የሚባለው።
በአፋር ያለው ግጭት እርዳታ ወደ ትግራይ ክልል እንዳይደርስ ምክንያት መሆን አይችልም የሚሉት የህወሓት ባለስልጣናት ግን የፌዴራሉ መንግስት ሆን ብሎ እርዳታ ወደ ክልሉ እንዳይገባ ማድረጉን በመግለጽ ይከሳሉ። የእርዳታ ምግብ የጫኑ ተሽከርካሪዎች አፋር ክልል ላይ በተለያዩ አካላት መዘረፋቸውን በተመለከተ ላነሳውላቸው ጥያቄ ደግሞ የኮሙኒኬሽን አገልግሎት ሚኒስትሩ ምላሽ ይህ ነው።
እሱ በተለያየ መልክ የነሱ ሰርጎ ገቦች አሉ። እንደገና ደግሞ ከአፋር ክልልም ከነሱ ጋር ሳይዶ ሆኖ ወይም ደግሞ ከነሱ ጋር ወግኖ የሚዋጉ ኃይሎች አሉ። ሰላማዊ ሰዎች መስለው በእርዳታው በተለይ ወደ አማራ መሄድ ለራሱም ወደ አፋር ለተፈናቃዮቹ የሚሄዱትን አልፎ አልፎ የመዝረፍ ሁኔታ አለ። ግን ይሄ ያን ያህል የተጋነነ ሁኔታ አለ። አልፎ አልፎ ጨለማን ተገን በማድረግ ወይንም ደግሞ አሳቻ ቦታዎች በመጠበቅ የሚደረግ ነው እንጂ ከህብረተሰብ እንትን ጋር ተያይዞ የሚነሳ ጉዳይ አይደለም።
ወደ ትግራይ ክልል የሚሄደውም አይደለም የተዘረፈው።
ወደ ትግራይ ክልል የሚሄድ አይደለም የተዘረፈው።
ለቪኦኤ አስተያየታቸውን የሰጡት የዓለም ምግብ ፕሮግራም ቃል አቀባይም እዛው አፋር ውስጥ በአንድ አካባቢ ማህበረሰብ አባላት እንዲቆሙ የተገደዱት ተሽከርካሪዎች ለአፋር ክልል ተፈናቃዮች ሰብአዊ አቅርቦት ጭነው ከሰመራ ወደ አፋር ሲጓዙ የነበሩ መሆናቸውን ገልጸዋል። ተሽከርካሪዎቹ በሰላም ወደ ሰመራ መመለሳቸውንም ነው ያመለከቱት። ከነዚህ ተሽከርካሪዎች ተዘረፈ የተባለው የሰብአዊ አቅርቦት መጠን ግን እየተጠና መሆኑን ጠቅሰዋል። ዘረፋ ተፈጽሞባቸዋል የተባሉት ተሽከርካሪዎች ወደ ትግራይ ክልል ይሄዳሉ የተባሉት እንዳልሆኑ የህወሓት ባለስልጣናት ማረጋግጠዋል። የትግራይ ክልል የውጭ ግንኙነት የሚባል ቢሮ አስተባባሪ መሆናቸውን የሚናገሩትና በካናዳ የሚገኙት አቶ ዮሐንስ አብርሃ ወደ ትግራይ የተንቀሳቀሱ የእርዳታ ቁሳቁሶችን የጫኑ ተሽከርካሪዎች እንደሌሉ ተናግረዋል። በዚህ ጉዳይ ላይ እሳቸው የሰጡትን አስተያየት የዋሽንግተኗ ባልደረባዬ ኤደን ገረመው ታቀርባለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። በትግራይ ክልል የውጭ ግንኙነት የሚባል ቢሮ አስተባባሪ መሆናቸውን የሚናገሩትና በካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ በጉዳዩ ላይ በስልክ አነጋግረናቸው ነበር። ምንም ነገር ወደ ትግራይ ክልል እንዳይገባ ከተዘጋ 16 ወራት መቆጠሩን ገልጸው በቅርቡ እርዳታ ለማስገባት የሚያስችል የሰላም ስምምነት ላይ እየተደረሰ ነበር ብለዋል።
ሁኔታዎችን እናመቻች የሚል አንዳንድ መቀራረቦች ስለነበሩ በዛ ምክንያት እንደተባለው የውጭ ጉዳይ እንደዚህ ያድርገናል ከናል የሚል ነገር አውጥቶ ነበረ። ግን ሲጀምር ከመጀመሪያው የተንቀሳቀሰ ነገርም የለም ወደ ትግራይ ተብሎ ማለት ነው። ወደ አፋር ተብሎ የተንቀሳቀሱ ነበሩ። እዛ ውስጥ አፋር ውስጥ ቪዲዮም እንዳየነው በአንዳንድ ማህበራዊ ሚዲያ ላይ አፋር ውስጥ ዘርፏቸዋል። ወደ ትግራይ ተብሎ ግን የተንቀሳቀሰ ነገር የለም። አላማው ህዝቡን ማስራብ ስለሆነም የሚንቀሳቀስም አይመስለኝም በወደፊቱም። እና የትግራይ ኃይሎች ናቸው እንደዚህ ያደረጉት የሚባለው የትግራይ ኃይሎች ትግራይ ውስጥ ናቸው ያሉት። የተጀመሩ መቀራረቦች ነበሩ። ኬንያ ላይ ያለ አለ፣ አፍሪካ ህብረት የጀመረው አለ። አንዳንድ ትልልቅ ሀገሮችም የጀመሯቸው መቀራረቦች አሉ። መቀራረቦቹ መጀመሪያ እዚህ እየተራበ ስለሆነ ወደ ህዝቡ እርዳታ ይግባ፣ ህይወት አድን የሆነ እርዳታ ይግባ የሚል መቀራረቦች ነበሩ። በቀጥታ ሳይሆን በእነዚህ አቀራራቢዎች ማለት ነው። ይህንን በተመለከተ ወደ ትግራይ እህል እንዲገባ እንፈቅዳለን ስላሉ በዛ ልክ እንልካለን ብለው ነበር። ይሄ ቃል ነው ማለት በጽሁፍ ሰፍሮ ተስማምተንበት መሬት ላይ የወረደ ሳይሆን እንደዚህ እናደርጋለን የሚል ቃል ሰጥተው ነበረ። በዛ መሰረት ደግሞ ምንም እንቅስቃሴ ሳይጀመር መሬት ላይ የውጭ ጉዳይ ሚኒስቴር መግለጫ ወጣ። ይህን ያህል መኪና ወደ ትግራይ ተንቀሳቅሷል፣ በዚህ እናሳድጋለን የሚል አንድም ነገር ግን መሬት ላይ እንቅስቃሴ አልነበረም ይህንን ሲደረግ ማለት ነው። ምናልባት ለምንድን ነው ታዲያ እንደዚህ የሚያደርጉት ካልሽ፣ አሜሪካ ላይ የተጀመሩ እንቅስቃሴዎች አሉ በሰኔት እና በኮንግረስ። እነዚህ ምናልባት ኢትዮጵያ መንግስት የሚያስጨንቁ ስለሆኑ በትክክልም አደብ ሊያስገዙ የሚችሉ ስለሆኑ ኢትዮጵያ ላይ ያለውን ኢፍትሐዊነት፣ ዴሞክራሲ ጦት፣ ሰዎች መፈናቀል፣ መሞት፣ ግጭት ሊያስቆሙ የሚችሉ ስለሆኑ እነዚህን የውሳኔ ሀሳቦች እንዳያልፉ እንደተለመደው ለዛ ማደናቀፊያ ተብሎ የተደረገ ነገር ካልሆነ በስተቀር መሬት ላይ ምንም የተደረገ እንቅስቃሴ የለም።
አቶ ዮሐንስ አያይዘው የአፋር ክልል መንግስት ሆነ ብሎ መስመሩን በመዝጋት ወደ ትግራይ ክልል ምንም አይነት ነገር እንዳይገባ እያደረገ ነው ካሉ በኋላ ይህ ደግሞ የፌዴራል መንግስቱ አቋም ጭምር መሆኑን ተናግረዋል። በህወሓት በኩልም ከታህሳስ ወር ጀምሮ የተተኮሰ አንድም ጥይት የለም ብለዋል። የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ተሽከርካሪዎቹ የህወሓት ታጣቂዎች የአባላ መስመርን ዘግተው በከፈቱት ተኩስ ምክንያት ጉዟቸውን አቋርጠው መመለሳቸውን ገልጸው የነበረ ሲሆን አቶ ዮሐንስ ለዚህ ክስ ተከታዩን ምላሽ ሰጥተዋል።
አንድ አካል የገንዘብ ምንጩ የሆነ የምግብ ምንጩ የሆነ የሰው ኃይል ምንጩ የሆነ ለመዋጋትም የትግራይን ድንበር ለመጠበቅ የሁሉም ምንጭ የሆነውን ህዝብ አስርቦ እቆያለሁ ብሎ እንዴት ሊያስብ ይችላል የሚል አንድ ግልጽ የሆነ ጥያቄ መጠየቅ ነው። የራሱን ህዝብ ካስራበ ለእሱ ምግብ የሚሰጠው አካል አይኖርም፣ ድጋፍ የሚሰጠው አካል አይኖርም፣ የሚዋጋ ተዋጊ እንኳን የሚሰጠው አካል አይኖርም ማለት ነው። ይህንን ካደረገ ደግሞ በራሱ ላይ የሞት ፍርድ እየፈረደ ነው ማለት ነው። እቆያለሁ ብሎ ያስበ ወይም ደግሞ የራሱን ስልጣን ለማደላደል ነው የሚባለው ኃይል ይህንን ሊያደርግ የሚያግዘውን ማህበራዊ መሰረቱን በረሃብ የሚገድልና የሚያጠፋ ከሆነ እንዴት አድርጎ ነው ሊቆይ የሚችለው የሚለው ጥያቄ ሲጠየቅ መልስ አይኖርም። ስለዚህ እንደዚህ ብለው ክስ የሚያቀርቡ በተለመደው አኳኋን የተለመደው የማታለል ስራ ለመስራት ካልሆነ በስተቀር ህወሓት ከጣርማበር ወደ መቀሌ ወደ ትግራይ ክልል የተመለሰው ለሰላም ሲል ህብረተሰቡ ላይ እየደረሰ ያለውን የረሃብና የመድኃኒት እጦት ችግሮችን ለመቅረፍ በሚል ነው በዋናነት ከዛ የተመለሰው። እንደዛ ባይሆን ኖሮ እዛ አካባቢ መቆየት ይቻል ነበረ፣ ወይም ደግሞ መቀጠልም ከዛም በኋላ የሚቻልበት ሁኔታ ይኖራል። ስለዚህ ይህንን ክስ የሚያነሱ ሰዎች አንድ ግልጽ ጥያቄ መጠየቅ ነው። ይህንን ካደረገ ራሱ ላይ መተኮስ አይደለም ወይም ራሱ ላይ ደግሞ ለምን ይተኩሳል የሚል ጥያቄ የሚጠየቁ መልስ የሚያገኙ ይመስለኛል።
በሌላ በኩል ኤችአር 6600 እና ኤስ 3199 በሚል የተሰየሙት የአሜሪካ የህግ መምሪያ የህግ መወሰኛ ረቂቅ ህጎች የሁለቱን ሀገራቶች የቆዩ ግንኙነቶች የማያንጸባርቁ ናቸው ሲሉ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድን እና በኢትዮጵያ የአሜሪካ ጉዳይ ፈጻሚ አምባሳደር ትሬሲ አን ጄኮብሰን ዛሬ በጽህፈት ቤታቸው ተቀብለው ያነጋገሩት የኢትዮጵያ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ቅሬታቸውን ገልጸዋል። አቶ ደመቀ ረቂቅ ህግጋቱ በሀገሪቱ ሰላምና ዴሞክራሲን ከማስፈን ይልቅ የኢትዮጵያውያንን ህይወት አደጋ ላይ የሚጥሉ መሆኑን በመገንዘብ በአሜሪካ በኩል ውድቅ ሊደረጉ እንደሚችሉ እምነት አለኝ ማለታቸውን የውጭ ጉዳይ ሚኒስቴር በድረገጾች ላይ ባወጣው ዘገባ አስታውቋል። የትግራይ ክልልን ሰብአዊ አቅርቦት በሚመለከት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ለልዑኩ በሰጡት ማብራሪያ ለክልሉ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር መንግስት ቁርጠኝነት ያለው መሆኑንና ማረጋገጣቸው መሆናቸውንና ነገር ግን ህወሓት በአጎራባሽ ክልሎች ላይ እያደረሰ ባለው ትንኮሳ ምክንያት የሰብአዊ እርዳታ ፍሰቱ ላይ እንቅፋት ተፈጥሯል ማለታቸውን የሚኒስትሩ ዘገባ አመልክቷል። ልዩ መልእክተኛው ዴቪድ ሳተርፊልድም የኢትዮጵያ መንግስት ሰላምና መረጋጋትን ለማስፈን ወስዷቸዋል ያላቸውን አዎንታዊ እርምጃዎች ሀገራቸው በአድናቆት የምትመለከተውና እውቅናም የምትሰጠው መሆኑንም መግለጻቸውን ዘገባው ይናገራል። ዘገባዎቻችን ከአሜሪካ ድምጽ ዋሽንግተን ዲሲ መደመጣቸውን ይቀጥላሉ። ከኛ ጋር እስከ ምሽቱ 4 ሰዓት ድረስ ለማምሸት ስለምትፈቅዱ እናመሰግናለን። ከህዝቧ ገሚሱ በላይ ከፍተኛ የምግብና ንጹህ ውሃ እጥረት የገጠማት ሶማሊያ ባለፉት 3 አስርት ዓመታት ውስጥ አይታ የማታውቀው እጅግ ለከፋ ድርቅ ተጋልጣለች። የተባበሩት መንግስታት ድርጅት በያዝነው ወር መጀመሪያ ላይ ይፋ እንዳደረገው አንዳንድ የሀገሪቱ ክልሎች በአጭር ጊዜ ውስጥ ቸነፈር ውስጥ ሊገቡ ይችላሉ ብሏል። አህመድ መሐመድ ከሞቃዲሾ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው አጠናቅሮታል።
ከባድ ድርቅና ረሃብ ህዝቧን ለከፋ አደጋ ባጋለጠባት ሶማሊያ በአሁኑ ወቅት በድርቁ ሳቢያ የሚሞቱ እንስሳት፣ በረሃብ የተጎዱና ሰውነታቸው የሟሸሸ ህጻናት ማየት እንዲሁም ያልተቋረጠ የእርዳታ ጥሪ መስማት የተለመደ ሆኗል። ቁጥሩ 7.7 ሚሊዮን የሚደርስ ህዝብ፣ ይህም ከዜጎቿ ቁጥር ከፊሉ በላይ ማለት ነው፣ በያዝነው ዓመት ለከፍተኛ ረሃብ ሊጋለጥ ይችላል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። ሳይመን ኒያቦንጌ የዓለም አቀፉ የረድኤት ድርጅት ወርልድ ቪዥን የሶማሊያ ቢሮ ተጠሪ ናቸው።
The scale is very serious. I was in Dollo and the Juba River, which is a permanent.
እጅግ የበረታ ድርቅ ነው። በዶሎና የሀገሪቱ ትልቁ ወንዝ ጁባ አካባቢ ነበርኩ። ሁለት ዓመታት ለሚጠጋ ጊዜ በቂ ዝናብ ባለመዝነቡ ወንዙ ሙሉ በሙሉ ደርቋል ማለት ይቻላል። እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም ይህንኑ የጁባ ወንዝ በባህላዊ ታንኳ የማቋረጥ እድል ገጥሞኝ ነበረ። በጊዜው ወንዙ ሞልቶ ነበረ። እናም በዚህ ደረጃ ደርቆ ማየት እጅግ አስደንጋጭና ሰዎች በእውነት የቱን ያህል በረሃብ እየተሰቃዩ መሆናቸውን አመላካች ነው።
ቀደም ሲል በተከሰተ ድርቅና በተቀሰቀሱ ግጭቶች ቁጥሩ 3 ሚሊዮን የሚጠጋ ህዝቧ ለአገር ውስጥ ተፈናቃይነት በተጋለጠባት ሶማሊያ የለጋሾች እርዳታ እየተመናመነ በመምጣቱ አዲስ የሚፈናቀለውን ህዝቧን ጨምሮ ከዚህም የበረታ ፈተና ይጠብቃታል እየተባለ ነው።
Now in terms of the actual numbers, when you look at last month and you look at this month,
ከተተኛውን አሃዞች ስንመለከት ባለፈው ወርና በዚህ ወር ያለውን ድራሽ እርዳታ ፈላጊ ህዝብ ቁጥር ልዩነት እናያለን። ባለፈው ወር የምግብ እርዳታ ፈላጊ ቁጥር 3.2 ሚሊዮን ሲደርስ፣ በያዝነው ወር ያ አሃዝ 4.3 ሚሊዮን ደርሷል። ባንዲቶ ወረድሜ ቁጥሩ 1.1 ሚሊዮን የሚደርስ ህዝብ ለምግብ ዋስትና እጦት ተዳርጓል። ይህም ችግሩ በየቱን ያክል የከፋ መሆኑን የሚያሳይ ነው።
በኬንያ አዋሳኝ በሆነው ጌዲዮ አካባቢ ባለስልጣናትና የረድኤት ድርጅቶች የደረሰውን ቀውስ ለመቋቋም ጥረት እያደረጉ ባሉበት በምግብና ውሃ እጥረት ሳቢያ ለህልፈት የተዳረጉ ሰዎች መኖራቸውም ተዘግቧል። ኢብራሂም ጉሌድ አዳን የኤልዋክ ወረዳ አስተዳዳሪ ናቸው። በኤልዋክ ወረዳ 5 ሰዎች በረሃብና በውሃ ጥም መሞታቸውን አረጋግጫለሁ ነው ያሉት። ከሟቾቹም መካከል 2 ህጻናት ሲሆኑ 3 ጎልማሶች መሆናቸውን ተናግረዋል። በተከሰተው የውሃ እጥረት ሳቢያ ሰዎችና እንስሳት ለጉዳት ተዳርገዋል ያሉት አስተዳዳሪው፣ ቀደም ባሉት ጊዜያት ሰዎች ውሃ ከሚገኝበት ቀድተው ለማጓጓዝ አህዮችና ግመሎችን ይጠቀሙ እንደነበር አመልክተው፣ አሁን ግን እንኳንስ ለእንስሳቶቻቸው ለሰዎች ለራሱ የሚላስ የሚቀመስ ባለመኖሩ አህዮቻቸውና ግመሎቻቸው እንዳለቁባቸው ይናገራሉ። ቁጥራቸው የበዛ አርሶ አደሮች ቀያቸውን ለቀው ለመሰደድ በተገደዱባት ሶማሊያ የምግብ እጥረቱ ከዚህም ሊከፋ ይችላል ነው የተባለው። ሐሰን ኤልሚ ሐሰን ድርቁ ቀያቸውን ጥለው እንዲሰደዱ ከማድረጉ በፊት ከበለደወይን ከተማ ወጣ ብላ በምትገኘው የቆቃኔ መንደር በግብርና ስራ ይተዳደሩ ነበር። በአካባቢው የነበረ ወንዝ ሲደርቅ ቀይን ለቅቄ ወጣው የሚሉት ገበሬው ሐሰን ሁኔታው አካባቢያችንን ለቀን እንድንሰደድ አስገደደን ይላሉ። ቀደም ሲል ሕይወቴ በእርሻ ስራ ላይ የተመሰረተ በመሆኑ እናም እርሻው ፍሬያማ ባለመሆኑ በሕይወት ለመቆየት ሌሎች መንገዶችን ማሰብ ነበረብኝ። እናም ወደ ከተማ ተሰደድኩ። አሁን በቤት ስራ ግንባታ ነው የምተዳደረው ይላሉ። ድርቁ ከአጠቃላይ ህዝቡ 80% ላይ ጉዳት አድርሷል ያለው የሶማሊያ መንግስት በበኩሉ በቅርቡ በዚሁ በድርቁ መስፋፋት የተነሳ የአስቸኳይ ጊዜ አዋጅ አውጇል። ከዚያን ጊዜ ማንስቶ ታዲያ ሁኔታው ይበልጥ እየተባባሰ በመምጣቱ የተባበሩት መንግስታት ድርጅት እንደሚለው በያዝነው ሳምንት ብቻ ከ700,000 በላይ ህዝብ ከቤት ንብረቱ ተፈናቅሏል። ድርቁ እየተባባሰ ቢሄድም ቁጥር ሶማሊያ ቸነፈር ወደ መሰለ ሁኔታ ውስጥ ልትገባ ትችላለች የሚለው ስጋት እያየለ ነው። እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ.ም ተከስቶ የነበረው ከፍተኛ ረሃብ ከ250,000 በላይ ሰዎችን ሲገድል ሌሎች ሚሊዮኖችን ደግሞ ከቀያቸው እንዲፈናቀሉ ምክንያት መሆኑም ይታወሳል። በ2017 ዓ.ም በሶማሊያ መንግስትና በዓለም አቀፉ ማህበረሰብ የተባበረ ጥረት መሰል የቸነፈር አዝማሚያ መቀልበሱንና አሁንም ያንዣበበውን የከፋ ሁኔታ ለመከላከል ያን አይነት ርብርብ እንደሚጠይቅ የረዴ ባለስልጣናቱ ይናገራሉ።
ዩክሬን ውስጥ እየተካሄደ ያለውን ጦርነት ሽሽተው ወደ ጎረቤት ሀገራት የሚሰደዱ ስደተኞች ቁጥር እለት እለት እየጨመረ ይገኛል። ጎረቤት ሀገር ፖላንድም ድንበር ላይ ብዛት ያላቸው ስደተኞች ይታያሉ። ስደተኞቹ ቤት ንብረታቸውን ብቻ ሳይሆን አንዳንዶቹም ቤተሰቦቻቸውን ጭምር ጥለው የሄዱ ናቸው። የአሜሪካ ድምጾቹ ሜሪ ምጋዌና ካሪና ቻውድሪ አስቸጋሪ በሆነው ፖላንድ ድንበር ላይ የደረሰ አንድ ቤተሰብ አግኝተው አነጋግረዋል። ቆንጅታዬ እንደሚከተለው ታቀርብልናለች።
ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ ፖላንድ ከ2 ሚሊዮን በላይ ዩክሬናውያን ስደተኞችን ተቀብላለች። ፖላንድ ድንበር ላይ በመትገኘው ፕሬዝሜሴል ከተማ በየቀኑ 50,000 ስደተኞች ይደርሳሉ። ሊሊያ ኦቼምፖንግና ሁለቱ ሴቶች ልጆቻቸውም እዚያ ከተማ ደርሰዋል። በሁለቱ ሀገሮች መካከል ካሉት ዋና ዋና የድንበር ኬላዎች አንዷ በሆነችው በሜዲካ በኩል ነው የገቡት። ከአቼምፖንግ ልጆች መካከል አንዷ ኤስተር ዩክሬን ዋና ከተማ ኪየቭ ውስጥ የአንድ መስሪያ ቤት የሰው ኃይል አስተዳደር ክፍል በኃላፊነት ትሰራ ነበር። ጉዞው ቀላል እንዳልነበረ ስትገልጽ እንዲህ ብላለች።
I'm here with my family. This is my mother, Lilia, and my sister Jasmine.
ከቤተሰብ ጋር ነው የመጣሁት። እነዚህ እናቴ ሊያና እህቴ ጃዝሚን ናቸው። በጣም ከባድ ነው። ለመረዳት በጣም ያዳግታል። በጣም ደክሞኛል።
ሜዲካ ከተማ ባለው መጠለያ የሆነች ነገር ጎረስ አድርገው ጉዟቸውን ሊቀጥሉ አውቶቡስ ላይ ተሳፍረዋል። አሁን ወደ ጀርመን ነው የሚያቀኑት። የአራት ልጆች እናት የሆኑት ወይዘሮ ሊሊ አቼምፖንግ ይናገራሉ።
We make the journey by ourselves. We have some friends in Germany and my husband gave us this
ብቻችንን ነው የምንሄደው። ጀርመን ጓደኞች አሉን። ባለቤቴ ስልክ ቁጥራቸውን ሰጥቶናል። እንግዲህ ስንደርስ እንደውልላቸውና ይቀበሉን እንደሆን እንጠይቃለን።
ከጋናዊው ባለቤታቸው ከሳምሶን ጋር የተገናኙት ሳምሶን ዩክሬን ውስጥ ትምህርት ላይ ሳሉ ነበረ። እንዲህ ሲሉ ያስታውሳሉ ሊሊያን።
We have four children and he loved Ukraine and he decided to stay.
አራት ልጆች ወልደናል። ዩክሬንን በጣም ስለሚወድ ወደ ሀገሩ አልተመለሰም፣ እዚሁ ቀረ። ቄስ ነው፣ ህዝቡን ያስተምራል፣ አብሮ ይጸልያል፣ ዩክሬን ድል ታደርጋለች እያለ ህዝቡን እያበረታታ ነው።
ጋና ተወላጁ ባለቤታቸው ኪየቭ ቀርተዋል። ልጃቸው ኤስተር ዩክሬን ሳሉ አገር ደህና በነበረበት ተረጋግተው በሚኖሩበት ጊዜ ወንድሞቿና አባቷ አብረው የተነሱትን ፎቶ ታሳያለች። ባለቤቴንና ወንዶቹን ልጆቼን ጥሎ መሄድ ለኔም ለነዚህ ለሴቶቹ ልጆቼም ከባድ ነበር ያሉት ሊሊያ፣ ልጆቼ ዩክሬናዊ አይመስሉም፣ ነገር ግን የተወለዱባት ሀገራቸው ስለሆነች ይዋጉላታል ብለዋል።
Because they are Ukrainians. Like of course they look like not citizens of Ukraine, but they're Ukrainians. They were born in Ukraine.
ብቸኝነት እየተሰማኝ ነው። አብረውኝ ያሉት ሴቶቹ ልጆቼ ብቻ ናቸው። ባሌና ወንዶቹ ልጆቼ እዚያው ቀርተዋል። ልጆቼ የዩክሬን ዜጎች አይመስሉም፣ ግን የተወለዱት እዚያ ስለሆነ ዩክሬናዊ ናቸው። ስለዚህ ለሀገራችን መዋጋት አለባቸው።
እናም ወይዘሮ ሊሊያና ልጆቻቸው የዩክሬን ህይወታቸውንና ትዝታቸውን በሶስት ሻንጣ ሸክፈው በቅርብ ጊዜ ከቤተሰባችን እንገናኛለን የሚለውን ተስፋን ሰንቀው ወደ ጀርመን እያመሩ ናቸው። እናቲቱ ሊሊያ ከባለቤታቸውና ከልጆቻቸው መለያየታቸው እንደሚያሳዝናቸው ይናገራሉ።
We don't know what is going to happen with them. If they will stay, we believe that God will protect them.
እንዴት እንደሚሆን አናውቅም። እዚያው የሚቆይ ከሆነ እግዚአብሔር ይጠብቃቸው። ጦርነቱ ሲያበቃ ወደ ቤታችን እንመለሳለን ብለን ተስፋ እናደርጋለን። ሀገራችን ነው መኖር የምንፈልገው። ሀገራችንን መርዳት እንፈልጋለን። በዚያ ሁሉ ስቃይ ውስጥ ብናልፍም እኔና ልጆቼ ተመልሰን ህዝባችንን መርዳት አለብን ብለን ወሰነናል።
የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR እና ቀይ መስቀልን የመሳሰሉ ተቋማት ድንበሩ ላይ ለስደተኞች ምግብ፣ መጓጓዣና ሌላም አገልግሎት እየሰጡ ናቸው። በካይሮ የቀይ ጨረቃ ዋና ስራ አስፈጻሚ ዶክተር ራሚ አልናስር ድርጅታቸው ያደረገ ስላለው ድጋፍ እንዲህ ሲሉ ገልጸዋል።
We establish a relief center, a humanitarian aid to support Egyptian citizens and students.
የግብጽ ዜጎችን ለመርዳትና ግብጻውያን ተማሪዎች ወደ ሀገራቸው እንዲመለሱ ድጋፍ ለመስጠት የሰብአዊ እርዳታ ማዕከል አቋቁመን እየሰራን ነው። ሌላም ማንም ሰው እርዳታ ከጠየቀ እንረዳለን። የመጀመሪያ እርዳታ፣ መድኃኒት፣ ምግብና ሌላም እርዳታ እናደርጋለን። ከዚያም ሌላ ግብጻውያኑ ወደ ካይሮስ ከመመለሱ ማረፊያ የሚሆኑአቸው ሆቴሎችና አፓርታማዎች በመፈለግም እንረዳለን።
ሆላንድ ድንበር ላይ የተሰማሩት ድርጅቶች በሙሉ በህብረት እየሰሩ መሆናቸውን ነው የግብጹ የቀይ ጨረቃ ባለስልጣን ዶክተር አልናስር የገለጹት።
እየተከታተላችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት በሬዲዮ ሞገድ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት መጋቢት 14 2014 ዓ.ም ምሽት መሰናዶ ነው። ዝግጅቶቻችንን በአጭር ሞገድ በ19 ሜትር ባንድ ላይ በ15600 ኪሎ ሄርዝ እንዲሁም ደግሞ በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎ ሄርዝ ላይ እንድትከታተሉ እንጋብዛለን።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ከዚህ በተጨማሪም ዝግጅቶቻችንን amharic.voanews.com ላይ ድረገጽ ላይ እንዲሁም ደግሞ @voanews የፌስቡክ ገጽ ላይ የሬዲዮ በቴሌቪዥን መሰናዶቻችንን እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ሁለተኛው መሰናዶ ስንሻገር ሴቶችና ቤተሰብ ይቀጥላል። የዛሬው ሴቶችና ቤተሰብ መሰናዷችን ከመደበኛ የስዕል ሙያዋ ባሻገር ትውልድን የሚያንጹ የተለያዩ ተግባራትን የምታከናውን አንዲት አካል ጉዳተኛ ሴትን ይመለከታል። በስዕል ጋለሪዋ ውስጥ በየሳምንቱ የጥበብ ምሽት ጭምር የምታዘጋጀው አርቲስት ዓለም የስዕል ትምህርት ቤትና የበጎ አድራጎት ድርጅትም ከፍታ ብዙዎችን በማገልገል ላይ ትገኛለች። ኬኔዲ አባተ በአርቲስት ዓለም ዙሪያ ተከታዩን ዝግጅት አሰናድቷል።
ሰአሊ የስነ ስዕል አስተማሪና የዓለም ጋለሪ ወይም ስነ ጥበብ ማዕከል መስራች ነች። አርቲስት ዓለም ጌታቸው ከ12 ዓመቷ ጀምሮ እግሮቿ መራመድ እንደተሳናቸው የምትገልጸው አርቲስት አለም ከአካል ጉዳተኝነት ጋር ተያይዘው ከሚመጡ በርካታ ፈተናዎችና ውጣውረዶች ባለፈ በስራ ህይወቷም የገጠሟትን ፈታኝና ተስፋ አስቆራጭ ጊዜያትን በጽናት አልፋ ዛሬ ለብዙዎች አርአያ መሆን የምትችል ስኬታማ ሴት ሆናለች። ከ13 ዓመታት በፊት በአዲስ አበባ ገርጂ አካባቢ በከፈተችው አለም ጋለሪ ስዕሎቿን ከመሸጥ አልፋ ሌሎች ተምሳሌታዊ አገልግሎቶችንም ትሰጣለች።
ስራዬን ስጀምር በጣም ትንሽ ሁለት በሁለት በሆነች ክፍል ውስጥ ነው መስራት የጀመርኩት። ትንሽ እኔ በወቅቱ ወደዚህ ወደ አርቱ በገባሁበት ጊዜ ትንሽ ከባድ ነበረ። ስዕል ሰርቶ ሽጦ ራስን ማስተዳደር እጅግ በጣም ተስፋ አስቆራጭ የሆነበት ወቅት ነበረ። ብዙ ሰው መረዳት የለውም። ትንሽ ከባድ ነበረ ያሳለፍኩበት፣ ግን ሌላ ምርጫም ስላልነበረኝ በወቅቱ ያለኝ እውቀት እሱ ስለነበረ እሱን ሰዎች በቅናሽም ቢሆን እንዲገዙኝ በማድረግ እንግዲህ ራሴን ማገዝ ጀመርኩ ማለት ነው። አለም ጋለሪ ያው ስራዎቻችንን የምንሸጥበት ጋለሪ ነው። እኔም አብሮኝ የሚያስተምሩ ጓደኞቼ፣ በተጨማሪ ከጋለሪ ውጭ ደግሞ ሰዎች መጥተው ስዕል እንዲስሉ መጽሐፍ እንዲያነቡ ያንን ሀሳብ በመጨመር እንሰራለን። በርካታ ሰዎች ነጻ ቤታቸው የሚገኘውን መጽሐፍ ሀሳቡን በመውደድ በስጦታ መልክ ይዘውልን መጥተው ሰዎች እየመጡ ይህንን መጽሐፍ ያነባሉ። ሌላው ደግሞ ስዕል የሚወዱ ደግሞ ያው እኛ ስላለን መሰረታዊ የሆነ ነገር ስለምናግዝ ያላቸውን የእረፍት ጊዜ በመጠቀም መጥተው መሰረታዊ የሆነ የስዕል እውቀት የሚያገኙበት ቤት ነው። ቅዳሜ ቅዳሜ ደግሞ ከ11 ሰዓት ጀምሮ የሀሳብ መድረክ አለ። በርካታ ወጣቶች አገራችን ላይ መልካም አስተሳሰብን ለማምጣት ህይወታችን ላይ መልካም አስተሳሰብን ለማምጣት ይህንን ደግሞ የሀሳብ መድረክ አገራችን ላይ ደግሞ የድርሻችንን ያው አስተዋጽኦ እያደረግን ይገኛል።
ከ2004 ዓመተ ምህረት አንስቶ ደግሞ የስዕል ጥበብ ትምህርት ቤት ከፍታ ከህፃናት ጀምሮ የስዕል ተሰጥኦና ፍላጎት ያላቸውን በማስተማር ላይ ትገኛለች።
አለም የስነ ጥበብ ትምህርት ቤት ሲጀመር አካባቢ ላይ በሚኖሩ በሁለት ልጆች በበጎ ስራ እንዲሁም እነሱን ለማገዝ በነጻ ማስተማር የጀመረ እንግዲህ የተመሰረተው በ2004 ነው። እስካሁን እንግዲህ ከ3500 በላይ ተማሪዎችን ያሰለጥናል። አሁንም በርካታ ተማሪዎቻችን መሰረታዊ የሆነ የስዕል ስልጠና ይወስዳሉ። ልጆች ከሶስት አመት ጀምሮ ያለ እድሜ ገደብ በሳምንት 3 ቀን ለ2 ሰዓት እየመጣኛ ጋር ስልጠና ይወስዳል እና እንደነገርኩ እዚህ ጋለሪ ውስጥ እንደምንሰራው ትምህርት ቤት ውስጥም በደንብ በአላማ ትውልድን ከመቅረጽ አንጻር እናስተምራለን። ጓደኞቼ እንደነገርኩ በጣም የሚያግዙኝ ናቸው፣ አብለውኛሉ። እጅግ ወደውት ነው የሚያስተምሩት እና ይህንን እንሰራለን።
ሰአሊ ዮናታን ዳንኤል በአለም የስነ ስዕል ትምህርት ቤት መምህር ነው። ስለ ባልደረባውና የሙያ አጋሩ አለም ጌታቸው ይህን ይላል።
ከአለም ጋር ያለኝ ግንኙነት ያው ስዕል እንድማርም የገፋፋችኝ እሷ ናት። አንድ ሰው ነው ይዞኝ የመጣው ወደ እሷ። እንደውም ራሱ ጋለሪ ቁጭ ብሎ የሚሰራ ሰአሊ ያየሁት የመጀመሪያ እሷ ነው በቅርበት እና ህይወቴን በጣም ኢንስፓየርድ አድርጋኛለች፣ ተጽዕኖ አሳድራብኛለች። ስዕል ሰርቶ ሰው መኖር እንደሚችል ስዕል የተከበረ ሙያ መሆኑንም ከእሷ ተምሬያለሁ ማለት ይችላሉ።
ከተማሪዎች መካከል የሆነው ሰመረ ጣባ ደግሞ ተከታዩን አስተያየት ሰጥቶኛል።
ከአርት ስኩል ውስጥ ጀምር ጥሩ አስተማሪዎች አሉ። ከማስተማር በላይ እንደ በጓደኝነት አሁን ላለንበት ደረጃ እንድንደርስ ያደረጉን ትልልቅ አስተማሪዎች አሉ። ስለዚህ ትምህርት ቤቱ ለእኔ ትልቅ አስተዋጽኦ አበርክቶልኛል። አለምን ስገልጻት በጣም እንደ ሰብአዊነት በጣም ቅን ሰው አለም ማለት ቅን ሰው ነች፣ በቅንነት የምታምን። ትምህርት ቤቱ ላይ ልንማር ነበር የመጣ ነው፣ ቤተሰብ ሆነን የቀረ ነው። እዚህ ከአለም ጋር ትልቅ ስራ ሰርታልናለች። ሌሎችም እኛንም ያው መክፈል የማይችሉ እያስተማረች በነጻ መልካምነትን በተግባር ያሳየች ሰው ናት። በጣም ቅንና መልካም ሰው ናት አለም።
አባቷ በትርፍ ጊዜያቸው ቤት ውስጥ አዘውትረው ስዕል ሲሰሩ ማየቷ ወደዚሁ ሙያ እንድታዘነብል ምክንያት እንደሆናት የምትገልጸው ዓለም ዛሬ ላይ የስዕል ስራዎቿ ከሀገር ውስጥ አልፈው ዩናይትድ ስቴትስን ጨምሮ በተለያዩ ሀገራትም እንደሚሸጡ ተናግራለች። ከአካል ጉዳተኝነቷ ጋር ተያይዞ አሁንም ድረስ ፈተናዎች እንደሚገጥሟትም ያነሳች ሲሆን መልካም አስተሳሰብ ያለው ትውልድን ከመፍጠር አንጻር የበኩሏን ኃላፊነት በመወጣት ላይ መሆኗንም አብራርታለች።
ለምሳሌ እኔ አሁን አካል ጉዳተኛ ነኝ። ያው በዊልቸር ነው የምንቀሳቀሰው እና ሱፐርማርኬት የሆነ ሎሽን ወይ የሆነ ነገር ፈልጌ ስገባ መጀመሪያ የሚታየው ዊልቸር እና እግዚአብሔር ይስጥልን ይሉኛል። አይ እኔ ሎሽን ለመግዛት ነው የመጣሁት። ይደነግጣል። ግን ሁሌ እንግዲህ በእነሱ አይምሮ ውስጥ ያለው ዊልቸር ላይ የተቀመጠ ሰው እንደሚለምን ወይ እንደሚሰራ ወይ ደግሞ ሌላ ህይወትም እንዳለው ይሄ እኛ ሀገር አሁን ቅርብ ጊዜ በደንብ ሰው እያየ የተወሰነ የተረዳ የመጣበት ነው። ግን በማስተማሩ አምናለሁ። ለምን ዛሬ ለኔ ይሄ ነገር ህመም የለውም ወይ ብትለኝ፣ ለምሳሌ ቃለ መግዛት ገብቼ እግዚአብሔር ይስጥልኝ ስትለኝ ህመም ሊኖር ይችላል፣ ሊሰማኝ ይችላል። ግን ማስተማሩ መልካም ነው ብዬ አምናለሁ። እነግራቸዋለሁ እንደምሰራ፣ ኑ እኔ ጋር ጋለሪ እንደዚህ እንደዚህ እሰራለሁ፣ እንደዚህ አደርጋለሁ፣ ወጣችሁ መጎብኘት አለባችሁ። እና ሁሉም ሰው ዊልቸር ላይ የተቀመጠ ሰው ግን አይለምንም። የሚሰሩ በጣም ጠንካራ ጎበዞች በርካታ የሀገራችን ልጆች አሉ። እና እነዚህ ሰዎች ነገ ጠዋት አይደግሙትም፣ ማየት ትችላሉ ማለት ነው። ስለዚህ በእኛ ሀገር በትክክል የአስተሳሰብ ለውጥ መምጣት መቻል አለብን። አስተሳሰባችን መስተካከል አለብን። መልካም አስተሳሰብ ባለበት ቦታ ሁሉ ቤተሰቦቻችንን ማቅናት እንችላለን፣ አካባቢያችንን ማቅናት እንችላለን፣ አገራችንን ማቅናት እንችላለን። በሁሉም ቦታ ኃላፊነት እንወስዳለን ማለት ነው። ኃላፊነት የሚወስድ ማህበረሰብ ይፈጠራል ማለት ነው።
በአካል ጉዳተኞችና አረጋውያን ላይ ትኩረቱን አድርጎ የሚሰራ አብረን የተባለ የበጎ አድራጎት ድርጅት አቋቁማም በመስራት ላይ የምትገኘው ዓለም ስለ ቀጣይ እቅዷም አውግታኛለች።
እንግዲህ የኔ ሀሳብ በርካታ ተማሪዎችን እስካሁን ከ3500 በላይ ተማሪዎች ሰልጥነዋል። እንዲሁም ደግሞ ጋለሪውን ብታየው ደግሞ እንደነገርኩ ቀደም ብዬ አገልግሎት ነው፣ ህዝብን የሚያገለግል አገልግሎት ነው እና አንድ በጣም ትልቅ ማዕከል ትምህርት ቤቱንም እንዲሁም ደግሞ ጋለሪውንም ይህንን ሀሳብ የሀሳብ መድረኩን ያቀፈ አንድ የስነ ጥበብ ማዕከል እንዲኖር ፈልጋለሁ። መንግስት በዚህ በኩል በደንብ እገዛ ሊያደርግልኝ ይገባል። እንደኔ አይነት ሰው አካል ጉዳተኛ ሆኖ ሴት ሆኖ ብዙ ነገር እንግዲህ አልፌ ነው እዚህ ቦታ ላይ ያለሁት። እንግዲህ ከቦታ ቦታ ትምህርት ቤቱ ጋር ሄዳለሁኝ፣ እዚህ መጣለሁኝ፣ እንደዛ እያልኩ ነው የምሰራው እና የኔ ትልቁ ምኞት አንድ ቦታ ላይ ይህንን መስራት የምችልበት ነገር ቢፈጠር እንግዲህ ይህን ሀሳብ የሚደግፉ ሰዎች ቢያግዙኝ በተሻለ መንገድ መስራት አብረን መስራት እንችላለን ብዬ አስባለሁ። በተጨማሪ ትውልድን ከመቅረጽ አንጻርም እነሱን ማስተማር ደስ ይለኛል። የልጆች መጽሐፍቶችን እጽፋለሁ። እስካሁን ወደ 6 መጽሐፍቶችን ስነ ምግባር ላይ አስተዳደግ ላይ እነሱን ሊያግዝ የሚችሉ መጽሐፍቶችን ጽፍ ያለውኝ። በተጨማሪ አብረን የተባለ የበጎ አድራጎት ድርጅት አለኝ። እሱም ደግሞ በአረጋውያንና በአካል ጉዳተኞች ዙሪያ የሚሰራ ነው። እነሱን በማገዝ አብረን ያልኩት የሁሉም ሰው ስራ ስለሆነ እንግዲህ አብረውኝ እንዲሰሩ ጋብዛለሁኝ። ይህንን ሀሳብ በመደገፍ ሀገርን መጥቀም የሚፈልጉ ሰዎች ከኛ ጋር አብረው በመስራት ሀገራቸውን ማገዝ ይችላሉ። ሀሳብ ካላችሁ ደግሞ መታችሁ አቅርቡ። በደንብ በዚህ አብረን መስራት እንችላለን ማለት እፈልጋለሁ። አመሰግናለሁ።
የተለያዩ ዓለም አቀፍ ውድድሮችን በመወዳደርም የስዕል ስራዎችን የምትሰራው ባለራዕይዋ አርቲስት ዓለም እስካሁን በስራዎቿ ከውጭና ከሀገር ውስጥ የተለያዩ እውቅናዎችንና ሰርተፊኬቶችንም ማግኘቷን ገልጻለች። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አድማጮች፣ አሁን የደረሰን ዜና እረፍት አለ። የዩናይትድ ስቴትስ የመጀመሪያዋ ሴት የውጭ ጉዳይ ሚኒስትር የነበሩት ማድሊን ኦልብራይት ዛሬ ማረፋቸውን ቤተሰቦቻቸው ማስታወቃቸውን አሶሺየትድ ፕሬስ ዘገበ። ኦልብራይት በ85 ዓመት ዕድሜያቸው ያረፉት በካንሰር ምክንያት መሆኑም ተገልጿል። ዝርዝሩን በዌብና ማህበራዊ ድረገጾቻችን ላይ እንድትከታተሉ በአክብሮት እንጋብዛለን። የማድሊን ኦልብራይትን የህይወት ዘመን ጥረትና ስኬት በተመለከተም በነገው ምሽት ዘገባ ይዘን የምንመለስ ይሆናል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አድማጮቻችን የዕለቱን ዘገባችንን እያገባደድን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ላይ እንዲሁም ደግሞ በድረ ገጻችን ላይ አማሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንድታደርሱን እንጋብዛለን። ዝግጅቶቻችንን በሬዲዮ ሞገድ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንድትከታተሉ እንጋብዛለን። የምሽቱን መሰናደው በመምራት ኤደን ገረመው ከፕሮዲሰራችን ብርሃን ኃይሉ ጋር እንዲሁም ደግሞ በዌብና ማህበራዊ ፕሮዲሰራችን አባየው ገበያ፣ በምስልና ድምፅ ቅንብሩ ደግሞ ግርማ ደገፋና ሲሳይ አሸናፊ፣ ዋና አዘጋጇ ጽዮን ግርማ በመሆን ስናስተናግዳችሁ ቆይተናል። አብራችሁን ስላነበራችሁ እያመሰገንን በዚሁ እንሰናበታለን። ሰላም ጤና ስጥልኝ። ደህና ደሩ።